ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 8 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ የካቲት 8 ቀን 805 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? ፋሽስት ድርጅቶች ራሳቸውን ሶሻሊስት፣ አድሃሪ ቡድኖች ራሳቸውን አብዮተኛ፣ ጸረ ህዝቦች ራሳቸውን የሰፊውስ አለኝታ ብለው እንደሚያጨረብሩ እናውቃለን። የኢህአፓ ጸረ የሆኑ ቡድኖች የድርጅቱን ጽሑፍ በሰፊው መንትፈው የራሳቸው ሊያደርጉ ሲጥሩም የታዘብነው ነው። መርሃ ግብር ኩላቸው ብቻ ነው ጭምብል። ድርጅቶች የሚመዘኑት በስራቸው ባላቸው ተጨባጭና ገቢራዊ አቋም እንጂ እንዲሁ በመርሃ ግብር ባሉት ውበትና በሚለፈፉት አይደለም። ትግላችን ለምን በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ ሀተታ ነው። ከዜናው በመከተል ይቀርባል። ከዚያም ተለያዩ ከዝግጅት ክፍላችን የቀረቡ ጽሑፎችን በተከታታይ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
በወለጋ ሆሮ ጉድሩ ዞን የሚገኘው የፍንጫ የስኳር ፋብሪካ ከየካቲት 2 ጀምሮም ስራ ያቆመ መሆኑን ብሉምበርግ ዘግቧል። ፋብሪካው ስራ ያቆመው በአካባቢው የሚንቀሳቀሰው ያሸባሪ ወነግ ታጣቂ ክንፍ የሸኔ ቡድን በወሰደው ጥቃት ነው በማለት የዜና ተቋሙ ገልጿል። የሽብር ቡድኑ በፋብሪካው ላይ ተደጋጋሚ ጥቃቶች የፈጸመ መሆኑንና በቅርቡ ባካሄዳቸው ጥቃቶች የፋብሪካው ንብረቶች የሆኑ ትራክተሮችና የሸንኮራ አገዳ ምርቶች እንደተቃጠሉ ተገልጿል። በአካባቢው ባለው የጸጥታ ችግር ምክንያት ነዳጅና የመሳሰሉትን ግብዓቶች ወደ ፋብሪካው ማጓጓዝ አስቸጋሪ በመሆኑ ፋብሪካው ስራውን ለማቆም ተገዷል ተብሏል። በአመት 270 ሺህ ቶን ያመርታል ተብሎ የሚገመተው ፋብሪካ መዘጋቱም በአገሪቱ የስኳር አቅርቦት ላይ ከፍተኛ ጫና እንደሚፈጠር እየተነገረ ነው። በቀሌም ወለጋ ለስራ ሲንቀሳቀሱ የነበሩ ሁለት አምቡላንሶች በአሸባሪ ቡድኑ ተዘርፈው መወሰዳቸውን የኢትዮጵያ ቀይ መስቀል ማህበር ገልጿል። ድርጅቱ ባወጣው መግለጫ ድርጅቱ የጄኔቫ ኮንቬንሽንን የሚጻረር ከማህበሩ ዓላማ ውጪ መሆኑን ጠቅሶም አምቡላንሶቹ በአስቸኳይ እንዲመለሱ ማህበረሰቡ ትብብር እንዲያደርግ ጠይቋል። በወለጋና በሌሎች የተለያዩ አገሪቱ ክፍሎች በተለይ በአማራ ተወላጆች ላይ አራመናዊ የጭካኔ ድርጊት እየፈጸመ የሚገኘው የኦነግ ሸኔ ቡድን በኮሎኔሉ አገዛዝ ተበብርና ድጋፍ በከፍተኛ ደረጃ እየተጠናከረና ለሀገሪቱ አስጊ መሆኑ በጉልህ እየታየ ነው። ፓርላማ ተብዬው የዘረኞች በረት ማክሰኞ የካቲት 8 ቀን ቀደም ብሎ ተጥሎ የነበረውን ያስቸኳይ ጊዜ አዋጁን ማንሳቱ ታውቋል። ያስቸኳይ ጊዜ አዋጁን ሽፋን በማድረግ በስልጣን ላይ ባለው ዘረኛ አገዛዝ ዘውቅናም አፈናዎች ሲካሄዱ መቆየታቸው የሚታወቅ ሲሆን በአስቸኳይ ጊዜ አዋጁ ሽፋን ከህግ ውጪ በግፍ ታስረው የሚሰቃዩ ወገኖች ቁጥራቸው እጅግ የበዛ መሆኑ ተገልጿል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ባወጣው መግለጫ ከቅርብ ጊዜ ወዲህ በርካታ ጋዜጠኞች ካለ ፍርድ ቤት ትዕዛዝ የተያዙበትና ለረጅም ጊዜ ፍርድ ቤት ሳይቀርቡ በእስር ላይ የቆዩበት ሁኔታ ከህግም ከሞራልም ያፈነገጠ መሆኑን ጠቅሶ እስካሁን ያልተፈቱት በአስቸኳይ እንዲፈቱም ጠይቋል። ከጥቂት ቀናት በፊት በትግራይ የሚገኙ ካህናት ሙሉ በሙሉ በወያኔ ቁጥጥር ስር ያለውንና እኩይ ተግባራቱን የሚያወድሰውን የትግራይ ሀገረ ስብከት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲነጠል እንደወሰኑ ሁሉ የካቲት 5 ቀን 2014 ዓመተ ምህረት የትግራይ የእስልምና ጉዳዮች ከፍተኛ ምክር ቤትም ከኢትዮጵያ እስልምና ጠቅላይ ምክር ቤት ጋር ያለውን ግንኙነት ያቋረጠ መሆኑን ገልጿል። የትግራይ እስልምና ተቋም ኃላፊዎች ይህንን ውሳኔ ያሳለፉት የኢትዮጵያ እስልምና ጠቅላይ ምክር ቤት ባለፈው ዓመት ጥቅምት ወር የተነሳውን ጦርነት በሚመለከት ለአገዛዙ ድጋፍ ሰጥቷል እንዲሁም በትግራይ ህዝብ ላይ የደረሰውን ግፍ አላወገዘም ከሚል ነው። ከቅርብ ጊዜ ወዲህ በትግራይ በሃይማኖት ስም የሚያወናብዱ የኦርቶዶክስ ሆነ የእስልምና ሃይማኖት መሪዎች ቅዱስ መጽሐፍትን ትተው በሕገ ወያኔ መገዛታቸው ብዙዎችን አላስገረመም። በጅጅጋ አስተዳደር ሰኞ የካቲት 7 ቀን ባወጣው መግለጫ በተለያዩ ማህበራዊ ሚዲያዎች ጅጅጋ ከተማ ውስጥ ረብሻ አለመረጋጋትና መፈንቅለ መንግስት እንዳለ ተደርጎ የተሰራጨው መረጃም ፍጹም ሐሰትና ከእውነት የራቀ መሆኑን ገልጾ ጅጅጋን ጀምሮ መላው አካባቢ እንደወትሮ ሰላምና መረጋጋት የሰፈነበት መሆኑን አስታውቋል። ሰሞኑን አንዳንድ ከብልጽግና ፓርቲ የተባረሩ ከኦብነግ ጋር ግንኙነት አላቸው የተባሉ ግለሰቦች ችግር መፍጠራቸው መነገሩ የሚታወቅ ሲሆን ብዙ ሰዎች ሰኞለት የሆነውም ሆነ ቀደም ብሎ የተከሰተው በአሸባሪው የወያኔ ቡድን ወይንም በኦነግና በኮሎኔሉ የተሸረበ ሴራ ሳይሆን አይቀርም ይላሉ። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። Yeah.
የማክሰኞ የካቲት 8 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ትግላችን ለምን በማንኛቸውም ጊዜ ቢሆን ህዝብ ለምን እንደሚታገል ለምን ህይወቱን ሊሰዋ ዝግጁ እንደሆነ ጠንቅቆ ማወቅ አለበት። ትግላችን ለምን ጥያቄን በሚገባ መመለስ ማለት ነው። የትግልን ይዘት አቅጣጫና ግብ ካሳቱን ትግሉ ሊደናቀፍና አቅጣጫውንም ሊስት ይችላል። ስለዚህም ትግላችን ለምን ለሚለው ጥያቄ ዝርዝር ኪስ ይቀዳል ተብሎ የሚተው ሳይሆን በዝርዝር ይዘቱ ግብና አካሄዱን አጣቅሶ ተገቢው መልስ ሊሰጠውና ግንዛቤም ሊያዝበት ይገባል። ነገሮችን ያደባለቀውና በለሻሸው በደፈናው ያትውልድ የሚለው አነጋገርና አቀራረብ መሆኑን በጊዜው ጠቅሰን እርምትም ይደረግ ብለን ነበር። አንድን ተውልድ በጅምላ መፈረጅ መቼም ትክክል አይደለም አይሆንም። በተለይ ህብረተሰቡ በአብዮት መናወጥ ላይ ሆኖ ያትውልድ የተባለው ገንጣዮችን፣ መዋንበሳዎችን፣ ፊውዳሊዝም ናፋቂዎችን፣ ወታደራዊ ፋሽስቶችን፣ ሐቀኛ ህዝባዊ ለውጥ ፈላጊዎችን ወዘተ ያቀፈ ነበር። ያትውልድ ተብሎ የሚቀርብ ሳይሆን በአቋሙና መርሁ ደረጃ ተተንትኖ መቅረብ ያለበት ነው። ዛሬ በህይወት የሌሉ አንድ የታሪክ ፕሮፌሰር በጅምላ ትውልድን ሲያወግዙ ድርጅቶቹም በመርሃ ግብርና ርዕዮት አንድ ናቸው ብለው ትችትን አትረፈው ነበር። ግራ ክንፍ ቢባልም ሶሻሊስት ቢባልም የደርግ፣ የወያኔ፣ የኢሃፓ፣ የመይሶን፣ የሻዕቢያ ግራ ክንፍ ወይም ሶሻሊዝም ለየቀል ነበር። ማናቸውም ድርጅቶች የሶሻሊዝም መርሃ ግብር ያልነበራቸው ሲሆን ስለ ዴሞክራሲም ወያኔና ኢሃፓ ለምሳሌ ያላቸው አቋም ከያኔ ጀምሮ በምንም አንዳል ነበረም። ወያኔ ትግላችን ጸረ አማራ፣ ጸረ ኢምፔሪያሊዝም፣ ለአንድ ገዢ ፓርቲ ስርዓት ነው ይል እንደነበር አይዘነጋም። መብትንም አጥቦና ከግንጠላ አዋህዶ ያቀርበውም ነበር። ወያኔ፣ ሻዕቢያ፣ ኢሃፓ ለምን አይነት ስርዓቶች እስከዛሬ ቆሙ ለሚለው የሚሰጠው ምላሽ በበቂ ሊያስረዳ ይችላል። የኢሃፓ መርሃ ግብር ህዝባዊና ዴሞክራሲያዊ እንጂ አንዳንድ ጥራዝ ነጠቆች ሊሉ እንደሚፈልጉት ከፊውዳሊዝም ወደ ኮሙኒዝም እንጣጥል የከጀለውም አልነበረም። መሬት ላራሹ አለ እንጂ መሬት በመንግስት ይወረስ ብሎ አልጠየቀም። መድበለ ፓርቲ ስርዓትንም ተቀብሎ ነበርና አንድ ግንባር ቀደም ገዢ ፓርቲ ከሚለው ጽንሰ ሐሳብም ለመራቅ ጊዜ አልፈጀበትም። ከሁሉም ኃይሎችና የህብረተሰቡ ኃይሎች የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ሲል ኢሃፓ ታገለ እንጂ የአጼው ስርዓት በኮሚኒስት አገዛዝ ተካብሎ ማንንም አልሞገተም። ህዝባዊ ዴሞክራሲያዊ ሪፑብሊክ አለ እንጂ ሶቪየት አሁኑኑ ሲል አልተደመጠም። የአሜሪካን ሰው በላ በካፒታሊስት ርዕዮት አቅፈው ድርጅቱን ግን የባዕድ ርዕዮት አመጣብን ብለው ሊከሱ ሊወነጅሉ የሚንደረደሩ ክፍሎች የሁኔታዎች ግንዛቤያቸው ደካማ ከመሆኑ ባሻገር የነሱ ርዕዮት ከዋልድባ ወይም ሼክ ሁሴን እንዳልመጣ መረዳትም ተስኗቸዋል። ማንኛውም ድርጅት የፈለገውን መርሃ ግብርና ርዕዮት የመያዝ የመከተል መብት አለው። አለጊዜውና ተገቢ ሳይሆንም በህዝብ ላይ ሊጭን ሲሞክር ግን ስህተት መሆኑ ግልጽ ነው። ኢሃፓን ከመወንጀል በፊት መርሃ ግብሩን በሃምሳ ዓመት ሂደት ውስጥ የተከተለውን መመርመርና ማወቅም ተገቢና ቀዳሚ ይሆናል። ያ ትውልድ በአንድ ድርጅትና ርዕዮት ስር አልተሰለፈም። አንድ ወጥ አልነበረም። ሁላቸውም እንደ ይዘታቸው ቢፈረጁ እንደ መርሃ ግብራቸው ቢዳኙ መልካም በሆነ ነበር። በኢትዮጵያ ህዝባዊ መንግስት ስርዓት ይመስረት ያሉትና የለም ብሔረሰቦች ተገንጥለው የየራሳቸውን መንግስት ይመስርቱ ያሉ በምንም አንድ ሊባሉ ሊሆኑ አይችሉም። ዛሬም በኢሃፓና በኮሎኔሉ በወያኔ መሃል ያለው መሰረታዊ ልዩነት ይህ ነው። ኢሃፓ አንድነቷ የተጠበቀ ህዝባዊ ዴሞክራሲያዊት ኢትዮጵያን እንመስርት ሲል ወያኔም ኮሎኔሉም የራሳቸው ብሔረሰብ የበላይነትን ያስረገጠበት አገዛዝ እንዲኖር ወይም ኢትዮጵያን አጥፍተው እንዲገነጠሉ ነው ፍላጎታቸው። አራምባና ቆቦ አይመልሰውም። ትግላችን ግባችን ለየቀል ነው። የነሱ ትግል ሆነ ግብ ለኢትዮጵያ አይደለም። ይህን በሚገባ መረዳት አገርን ለማዳን መደረግ ያለበትን ትግል አቅጣጫም ይዘትም ሰጥቶ ያጠናክረዋል። ይህም ተብሎ ግን መርሃ ግብር በሌጣው በራሱ ብቻ ፋይዳ ቢስ ሊሆን ይችላል። ፋሽስት ድርጅቶች ራሳቸውን ሶሻሊስት፣ አድሃሪ ቡድኖች ራሳቸውን አብዮተኛ፣ ጸረ ህዝቦች ራሳቸውን የሰፊው አለኝታ ብለው እንደሚያጭበረብሩ እናውቃለን። የያፓ ጻሪሆኑ ቡድኖች የድርጅቱን ጽሑፍ በሰፊው መንተፈው የራሳቸው ሊያደርጉ ሲጥሩ የታዘብነው ነው። መራገብር ኩላቸው ብቻ ነው ጭምብል ድርጅቶች የሚመዘኑት በስራቸው ባላቸው ተጨባጭና ገቢራዊ አቋም እንጂ እንዲሁ በመራገብር ባሉት ውበትና በሚለፈፉት አይደለም። በተግባር ነው ሚዛኑ። ትግላችን ለህዝብ እንጂ ለሆነ ርዕዮት ወይም ቀኖና አይደለም። ሆኖም አያውቅ በጋራ ትግላችን ዘረኛውን አገዛዝ እናውድም።
የሰው ማንነቱ ከመለው ሳይሆን ከመግባሩ። ይህን መደጋገም ባላስፈልገ ነበር። ነገር ግን የሐሳዊዎች አመታት ተጭኖን ስለከረም የነገሮች ቀጥንባሩ እየጠፋን የኢትዮጵያዊነት ጸጋም እየተሸረሸረ ከሐቅ እየተጣላን ግንዛቤያችንም እየተዛባ አረመኔን እያዳነቅን ቅሌትን አቅፈን ከርመናልና የሰው ማንነትና ምንነት ይዘቱ ተሰውሮብናል ብንል ስህተት አይደለም። ዛሬ በወያኔዎች አሰተ ደናግረን አገራችንን ልናስረክባቸው ጫፍ ላይ መሆናችን ለዚህ ምስክር ነው። ደሃ ተበድሎ ማሩኝ ይላል ቶሎ ያክትም ካልን አመታት አልፎ ዛሬ አገራችንን ሊቀሙ የተነሱት ከሃዲ ምሁራን ተሰባስበው ወደ እርቂት እየወሰዱን ነው። ይህንን ተንኮላቸውን አፈራብልተን ኢትዮጵያን ማዳን ደግሞ ዋና ግዳጃችን ሆኖ ይገኛል። ዳጣን በወያኔ ገፋፊነት ከህዝብ ጋር የሚያደርጉትም የጥላቻ ዘመቻ ውሎ አድሮ ወደ ጥፋታቸው የሚያመራ መሆኑ አይቀሬ ነው። መክረናል በጊዜ ሰሚ ከተገኘ። የሰው ማንነቱ በግብሩ እንጂ ካፉ ከልፈፋው የሚሰርጽ ወይም የሚደመደም አይደለም። የፖለቲካ ድርጅቶች ስለራሳቸው ባላቸው ግምት የሚገመገሙ ቢሆን ኑሮ ሁሉም በእውን ዲሞክራሲያዊና ለህዝብ የሚበጁ በሆኑ ነበር። ደርግም እኮ የሰርቶ አደሩ ህዝብ መንግስት ነኝ ሲል መለስ ዜናዊም ከባፈችው ዋሾ ሚስቱ ጭምር ሁላችንም ልንገነባ እንጂ ሸንሽነን ልናፈርስ አልመጣንም ሲለን ነበር። መመዘኛው ተግባር ነው። ማንነትም ከስራና ከተጨባጭ ሀቅና ወነታ የሚገኝ ነው። ምኞትና ተስፋ ለየቀን ሆነው በረድፋቸው ሰልፍ መያዛቸው እንዳለ ሆኖ ማለት ነው። ምን ተደረገ? ምን ተከሰተ ስንልም ከትግል አንጻር ለምንስ ታገልን? ምንስ ፈልገንስ ተሰዋን ብለን መጠየቅ የግድ ይሆናል። ንጉሱ ከስልጣን ይወረዱ ስንል ጭቃሹም ጫቅሌ ከቦታው ተባሯል ምላሽ ሊሆን አይችልም። ወያኔን ያቃወሰው ትግል ባዳንን ያስደነገጠው ትግል ህዝብ ህብረቱን አጠናክሮ ደማችን አንድ ነው ስርነቀለው ጥምጣ ህዝባዊ መንግስት ይመስረት ሲል ያካሄደው ትግል አገር ቅርጫ ገብታ የየድርሻችንን እንቦጭቃት በሚላል ነበርም። ኦሮሚያ፣ አማራያ፣ ኦጋዲኒያን ለመመስረትም አልነበረም። ወያኔ ኢህአዴግንም ተጋግኖና አድሶ ለማስቀጠልም አልነበረም። ህዝብ ያልመረጠው ግን አሜሪካና አረቦች የፈየሙልን ሹማ ወድሰን ለመቀበልም አልነበረም። ዳግም የሻቢያ ሰለባ ሆኖ መሳለቅ ያለመሆንም አልነበረም። ወንጀለኞችና ሽብርተኞች ያገራችን የክብር እንግዳና ሹሞች ለማድረግም አልነበረም። የነዳውል ኢፍሳ ሌንጮችና ባለሜንጫ ውርጋቶችም አረመኔነት መከፈቻ ለመሆንም አልነበረም። ህዝብ የፈለገው ደሙን ያፈሰሰው ለኢትዮጵያ ህዝባዊ መንግስት ለወያኔ ኢህአዴግ ውድቀትና መንኮታኮት ነው። ይህን የህዝብ ፍላጎት ለማደባየት አሜሪካ አበጥራና አጥልታ የዛሬውን ሹም መርጣ አሰለጠነች። በፕሮፓጋንዳና አደናጋሪዎች አሻሻጮች ማጅባ አሰማራች። ሾመች፣ አጨበጨበች፣ አስጨበጨበች። የተደናገሩት ጥቂቶች ናቸው ማለት አይቻልም። በወዳቸው የተገዙ ብቻ ሳይሆኑ ባጉል ተስፋ ተሳፋሪዎችም ነበሩ ዛሬም አሉ። ያሳዝናል። ነገ ሁኔታው አስቀያሚ ገጽታውን ሲያሳይ ሞራላቸው ይደቃልና ፖለቲካ አላፈር ብለው አገራችንን የሚጎዳ ምርጫ ሊወስዱ ይችላሉና። ለግምገማ ወይም ድጋፍና ወቀሳ ውግዘት ስንነሳ ከሐቅ መሆን አለበት። ከተራጥላቻ ወይም ባዶ ምርቃና ሊሆን አይችልም፣ አይገባውም። በድፍን መልኩ ያምራል ቃላቱ ይስባሉ ከሚል መሆንም አይችልም። ገለባ ግምቶች የሀገርን ሁኔታ ሊገመግሙ ሊፈቀድላቸው አይገባም። ከመሰረቱ ቀፈትን መጠርጠር አነሰን ያልነው የምጣዱ እንጀራ ህፃንም የማያጠግብ ሆኖ ስለተገኘ ነው። ወያኔ ኢህአዴግን ማስወገድ ሳይሆን ማስቀጠል በመሆኑ በባዕድ የተሰየሙብን በመሆኑ ከባዶ ቃላት ውጭ ነፍስ ያለው ባለመሆኑ ዘረኛ በመሆኑ በተጨባጭ ከመጀመሪያው ቀፈፈን ውሎም አድሮ አለመሳሳታችንም አረጋገጠ። ሹሙ ለውጥ ሳይሆን የገማ የገለማውን ኮሾ ሽቶ ረሽቶና ኳኩሎ ቀጣይ መሆኑንም አረጋገጠልን። የፖለቲካ ብስለቱም አስገማች መሆኑን በሚለፈፈው ውሸት አረጋግጧል። የሚተቸኝ የሚቃወመኝ ድርጅትም ሆነ ሬዲዮ የለም ያለው በቅርቡ በቂ መረጃ ነው። ኢህአፓም ፍኖተም እንዳልደገፉትና እንደ አድርባዮቹ እንዳልሰገዱለት ያውቃል፣ ግን ሸምጥጦ መዋሸቱን መርጧል። ውሸት ደግሞ ውሎ አድሮ ይጋለጣልና ጠቃሚነቱ ጊዜያዊ ነው። የሹሙ ኢትዮጵያዊነት ራሱ ውሸት መሆኑ በበቂ ተጋልጧል። የኛ ስራ ወይ ቅስቀሳ ውጤት ሳይሆን የራሱ ስራ ያጋለጠው ነው። ስልጣን እንደያዘ እነማንን የክብር እንግዳ ብሎ ጋበዘ ጠራ? በሞላ ጸረ ኢትዮጵያዎችን። ማንን በብሔረሰብና በሃይማኖት መሰረት ሾሙ? አገሪቷን ሞላ። ያለውን ህዝብ የጠላውን ስርዓት አስቀጥላለሁ፣ ህዝብ የጠላውን ህገ መንግስት አስጠብቃለሁ ብሎ ስለፈፈ አማራን ክርስቲያንን በሚንጫ እናርዳለን ያሉ ወሮበሎችን ቤተ መንግስት ማን አስገባ? ማን ፋሽስቱን አረመኔ መንግስቱ ከሐራሬ ሊያስመጣ ሞከረ? ማን ሁሉንም የፖለቲካ እስረኞች መፍታት የሚለውን የህዝብ ጥያቄ አፈራ በላ? ማን የሽግግር ሂደትና ጉባኤ አይፈቀድም ብሎ በኢህአዴግ ስር ምርጫ የሚል ቧልትን አስቀደመ? ራሱ ሹሙ ከነጭፍሮቹ። አይናችንን ከፍተን እስቲ እነማንን እየሾመ እያለ ነው ብለን እንመርምር። ኢትዮጵያ በግሃድ ለቅርጫ ቀርባ የምትገኘው ዛሬ ነው። የግንጠላ ከይሲ ተኩላዎችና ጅቦች ጽርሳቸውን አግጠው ሊቦጭቋት እድል አግኝተዋል። የአገራችን ህልውና ለአደጋ ተጋልጧል። ያለውን አስከፊ ሁኔታ አላይ ያለ ዜጋ ሁሉ የሀገሩ ውድቀት ተባባሪ ነው፣ አሊያም ሰው ከሚያሰኘው ህሊናና እይታ ጋር ተለያይቷል። ሲነግሩት ያልሰማ በቁሙ ሲሸለትም አይገባውም እንዳይባልብን እንጠንቀቅ። የፖለቲካ ስልጣን ሳይዙም ሊዙም ሲሉ ሆነ ከያዙም በኋላ ጭፍን አምባገነኖች ቃላቸው በሙላ ሐሰት ለመሆኑ ኩንታል ተመከረዋለን። ወጣቱ ትውልድ ፈረንጅ የሰጠንን ማዘንጊያ ነጻ ውጪ ብሎ ከመቀበሉና ከማወደሱ በፊት ይህን መረዳት መገንዘብ አለበት። ታሪኩን ማወቅ ማጤን አለበት አገር ይኖራል ዘንድ ከፈለገ። ኢትዮጵያ የትግል የመስዋዕት ውጤት ናት። የስሜትና የባዶ ጫጫታ ፍሬም አይደለችም። የሚወዷት ሊሰውሏት ድረስ ዝግጁ መሆን አለባቸው። ጠላቶቿን ወዳጅ ብለውም ሊያቅፉ አይጠበቅም። የባንዳን ሳይሆን የአርበኞችን ተምሳሌት ማስቀደም አለባቸው። የነበላይ ዘለቀን የመንግስቱ ነዋይን የነማርቆስ አጎስን ገዳዮች ማዳነቅም አይጠበቅባቸው። ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ሳይሆን የገደለሽ በላ ላንዴም ለሁሌም መቀበር መጥፋት ያለበት አባባል ነው። የግፈኛ አጼዎች የደርግና የመንግስቱ የመለስና ጭፍሮች ወንጀሎች እንዳሉ ሆነው አሶሳ በደኖ ወዘተ ጭፍጨፋን ያዘዙ አረመኔዎች ግፍ እንዳለ ሆነው ዛሬ ታሪክ ተፍዶ ለፍርድ መቅረብ ያለባቸው ለሹመት ሲቀርቡ በሹሞቹ በሄራባልነታቸው ልንቀበለው የምንችል መሆን የለበትም። ፍትህ ለሰማት ፍርድ ለናተፋማሩ ለነማርቆስ አጎስ ለነተስፋይ ለስንቱ አማራና አኝዋክ ለስንቱ ንጹህ ዜጋ ገዳዮች ማለት ይተበቃል። አገር ለጠፋሽ አብያስ ማጎግደድ መለሳለስ ምን ይባላል? እንዴትስ አማራ ገዳዩ ኢሳያስ የጎንደርን መሬት ይረግጣል? የሹም ውስጥ አማካሪዎች እነማን ናቸው? ጸረ ህዝቦች እንጂ ተጨባጭውን ሁኔታ ስናጤን የሚካሄደውን ከተዛባ እይታ አላቀን በጥሞና ስናይ ቀደም እንዳልነው ሁሉ ሹሙ ወያኔን ሊያድን ባዕዳን የሰየሙብን ጋሬጣ እንጂ ከቶም ሌላ አይደለም። ህዝብ ደሙን አፍስሶ ያመጣውን ሁኔታ ጠልፎ ወያኔ ኢህአዴግን ከጥፋት ሊያድን የመጣብን የባዕድ ጋሬጣ ነው። ኢትዮጵያዊነቱ ልብ ወለድ ነው። ህዝብን አዘናግቶ አገርን ለማሳጣት የመጣብን ዘረኛ ነው። ይህ ሀቅ ዛሬ የአገራችን ህዝብ እየተረዳው መጥቷል። በባዕድ አገር ነዋሪ ምድረ ሀበሻ ይል እንደነበረው ዝነኛው ኃይሉ ገሞራው ያፈተተውን ቢቀላምድ ይህ ሀቅ የሚሰረዝ ሊሆን አይችልም። የሆድ አፍ የህሊና ሀቅ መቼም አይሰረዝምና አለው አለውና በማተቡ ጸና ይባልልን። አመት ሰጠናየን። አገራችን ወደ ተሻለ ሁኔታ ገባች ወይስ ዲስኩር እየተመገበች ልጠፋና ቅርጫ ልትገባ ተሰናዳች ታረደች? የሀገርን ጥፋት ማጀብ ወንጀልም ኃጢአትም ነው። ያለውን ስርዓት ማጀብ በአገራችን ኢትዮጵያ ላይ ጥፋትንም ማጀብ ነው። ሌላ ምንም ትርጉም የለውም። እየተነገረው በጥፋቱ የሚቀጥል ደግሞ የታሪክ ተወቃሽና የውግዘትም ተሸካሚ ነው። ኢትዮጵያዊ ሊባል የሚችልም አይደለም። የተደናገሩና የተሳሳቱ ይታረሙ እንላለን። ህዝብ ደግሞ ከማንም ስርየትን ሳይጠብቅ በሁለገብ ትግል ራሱንም አገርንም እንዲጠብቅ ጥሪ እናደርጋለን። ስርዓቱ ጸረ ህዝብ ነውና ባለ አቅም ሁሉ መታገልና መቋቋም ያስፈልጋል። የመጡብን ያው የምናውቃቸው የጥፋት ኃይሎች ናቸውና በህብረትና ኢትዮጵያዊነት ተነስተን በሁሉም ፈርጅ በሁለገብ ትግል ታግለን ልናደባያቸው ያስፈልጋል። የአገራችን ኢትዮጵያ አድኑኝ ጥሪ ይህ ነው። ጸረ ወያኔ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ያቸንፋል። ውድቀት ለሹሞቹ ኢህአዴግና ዘረኝነት።
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል። ጮሆ አደም አጽምም ድምፅ አለው። ነጎርጓኖ ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ስረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጽሙ እየማሩ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኋል። ሰሚ ጆሮ ካለ አጽምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ? ደግሞስ መመራመር ታሪክ ማበላሸት ሐቅን ማልበሳት። ዶክተርኩ ዶክተርኩ ማለቱ ምን ይሉታል? ደግሞ አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናሰል ታስረው በወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁስብስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብር የተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃ እጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊን መብት ነው እኮ ጠይቀን። ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትናንት በቁሙ የሚበላው። አጽምም ይናገራል። ኡኡ ብሎ ይጮሃል። የሕዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የክህደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት አረ ምን አይነት ነው? እንዴት አይነት ቁዘት? ድካሜን ማቃለል ታሪኬን ማጸፍሸት አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት። ኡኡ ብሎ ይላል። ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብርሱ ማርቆስ አጎስና ተስፋዬ ደበሳይ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከስጋቸው ሲነካ ይጮኻሉ። የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም። አጽምም ይናገራል። ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንተን ብያለ አልኩት አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዞሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጽሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደኮ ይሮልታል ታሪኬን ረብርቡ። እናም አጽምም ይናገራል። ኡ ብሎ ይጮኋል። ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትመክም ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወግም ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሐውልቴን ተውት ባካችሁ አጽም ይናገራል ከሰማ ጆሯችሁ። እና ዶክተር ሆኑ እና ዶክተር ዜሮ ስልጣን ለቃቃሚ አባካቹ ተውኛቱ ምንናገራል ከተገኘ ሰሚ አዎ አጥምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጥምም ሲነጋግሩበት ስሙን ተነቋቁረው ይናገራል አጥምም ድምጻለው አዎ አጥምም ይናገራል አጥምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወርዶ ወርጂ በስሙ ሲቀለድ ታሪኩን ሲተውት ይናገራል
አድማጮቻችን በማስከተል በተገኘ ሞገስ ቀርበው ከነበሩ የፍኖተ ዴሞክራሲ ሀተታዎች አንዱን እናሰማለን።
ሪበል ኤፍራታ ኡኡበይ ማጀቴ ነንላይቱ ሀገሬ። የዛሬ 30 ዓመት አካባቢ በዘረኝነት መርዝ የተለከፉ ቡድኖች በኢትዮጵያ ላይ የአጋንንት በረት ከፈቱ። አላማቸው ሀገሪቱ በአጋንንት ተንኮል እርስ በርሷ እየተተረማመሰች ሰላምና መረጋጋት እየናፈቀች በጦርነት ውስጥ እንድትኖር ነበር። ከሞላ ጎደልም ቢሆን እቅዳቸው አልተሳካላቸውም ማለት ግን አይቻልም። ይህንን አባባል የወቅቱ ሁኔታ እየመሰከረው ያለ ሀቅ ነው። ግን ደግሞ ሌላ የማይታበል ሀቅ አለ። ይኸውም ያ እነርሱ የከፈቱት የአጋንንት በረት እነርሱንም እያመሰና እያንኮታኮተ መሆኑ ነው። ሰላም ሰላም የሚሉ ሁሉ ለሰላም የሚበጅ ተግባር ስላልሰሩ ሰላምን ሊያገኙት አልቻሉም። ኢህአዴግ በስልጣን እስካለ ድረስ የሀገሪቱ የሰላም ምኞት የምድረበዳ ውልብልብት ሆኖ ይቀራል እንጂ ሀገሪቱ ሰላም አይኖራትም። ይህም ሀቅ በታሪክ ተደጋግሞ የተረጋገጠ ነው። በተደጋጋሚ ሀገራችንን ሰላም የነሷት ጸላይ ሰናያት ሁሉ ወደማይቀርላቸው ከርሰ መቃብር ወርደዋል። ወያኔም ወደ ከርሰ መቃብሩ የተላከ መሆኑ ቢታወቅም ገና አፈር አለበሰም። የወያኔ ባለስልጣኖች በመቀሌ ከተማ ዋይታና ሀዘን በማሰማት ላይ ናቸው። ዋይታቸው የሀገሪቱን ሰላም ቢረብሸውም ሌላው የትግራይ ህዝብ ግን ከቀሪው የኢትዮጵያ ህዝብ ጋር ሆኖ ብሩህ ተስፋን እየተጠባበቀ ይገኛል። ኢትዮጵያዊነቱን ለድርድር የማያቀርበውን የትግራይ ህዝብ ኮያኒ ጋር ደምሮ ማየት ሚዛነ ቢስ አመለካከት ነው። የኢትዮጵያ ህዝብ ደግሞ ሸማን እንደፈርጁ መልበስ ያውቅበታል። ያካባቢ ሀገራት ኢትዮጵያን ሰላም ነስተዋት ቆይተዋል። ግብጽ፣ ሱዳን፣ ሊቢያ፣ የመን፣ ሶሪያና ኢራቅ በግልም ሆነ በጋርዮሽ ሀገራችን ተከፋፍላና ተጨረማምታ እንድትቀር ሞክረዋል። እነኚህ ተጠቃሽ ሀገራት መሪዎች ግን ራሳቸውንም እንኳን ሊያድኑ አልቻሉም። ባልቸገራቸውና በማያገባቸው የኢትዮጵያ የውጭ ጉዳይ የገቡ ሀገራችንን ሰላም ሲያሳጧት የነበሩ ሁሉ በራሳቸው ተንኮል የራሳቸውን ሰላምና ጸጥታ እያጡ ወደ መቃብሮቻቸው ወርደዋል። ሀገራችን እየተወረገረገችም ቢሆን ህልውናዋን ዛ ቀጥላለች። ኢትዮጵያ እንደ ሀገር መቀጠል የለባትም ብለው የተፈጨረጨሩ ጣላቶቿን ሁሉ በኢትዮጵያ የታሪክ አጋጣሚዎች ብቅ ይያሉ እንደ ጧጤዛ የከሰሙትን ሁሉ መዘርዘር አስፈላጊ አልሆነም። የታሪክ ክስመት አክስሟቸዋልና የዛሬው ትውልድ ታሪክን ያገናዘበ ሀገሩን ከአደጋ የመጠበቅ ግዴታ እንዳለው ለማስታወስ ግን ኃላፊነት አለብን። ኢትዮጵያ ግን ዘላለማዊነቷን አስመስክራ እስካሁን ቀጥላለች እየቀጠለችም መቀጠሏን ትቀጥላለች። ቤኔቶ ሞሶሎኒ የተሰኘው የፋሺስት ኢጣሊያ መሪ ወደ ኢትዮጵያ ያዘመተውን ወራሪ ጦር ሲሸኝ ባደረገው ዲስኩር ሁሉንም ጨርሱና ብቻችሁን ተመለሱ ብሎ ተናገረ ይባላል። የጣሊያን ወራሪ ወታደሮች በታዘዙት መሰረት የቻሉትን ያህል ህዝብ ቢፈጁም በአርበኞቹ አባቶቻችንና እናቶቻችን ቆራጥ ተጋድሎ ከሀገራችን ተባረዋል። ሶስተኛ እንደማይመጡ ሆነው ተዋርደው ሄደዋል። አሁን የመጡባት ጣላቶች ግን የውጭ ባዕዳን ሳይሆኑ ሀገር በቀል ባለጋራዎች ናቸው። በዘር ላይ የተመሰረተ የአጋንንት ሳጥን የከፈቱት ዘረኛ ድርጅቶች በሳጥኑ ውስጥ እየተንከባለሉ ይፍጨረጨራሉ። ከዘር ሳጥን ለመውጣት አይፈልጉም። በሳጥን እየኖሩ ጤናማ አየር ሊተነፍሱ ባለመቻላቸው ጤናቸው የተሟላ አልሆነም። ለዚህም ይመስላል ራሳቸው ጤናቸው የህዝቡንም ጤና የሚነሱት። ከአያሌ ዘመናት ዝግጅት በኋላ ዛሬ እነኚህ ሀገር በቀል ነን ሊሉ የሚከጅሉ ድርጅቶች የገዛ ሀገራቸውን ለማጥፋት ያጋንንት ድረት ከፍተው በዘር ፖለቲካ ህዝብን እርስ በርስ እንዲፋጅ ለማድረግ የሚጥሩት ሀገሪቱንም የመቶ ዓመት የቤት ስራ እንተጣፋለን ያሉትን ምኞት በመተግበር ላይ ናቸው። የሀገሪቱ ጠንካራ አምድ ከነበሩት መካከል ሁለቱን ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና የአማራ ተወላጆችን ለማውደም ጠንክረው እየሰሩ እንደሆነ የአደባባይ ምስጢር ከሆነ ቆይቷል። ሰሞኑን በሸዋ ክፍለ ሀገር በኤፍራታና አካባቢው የሚኖሩትን ሰላማዊ ዜጎች በግፍ ጨርሰዋቸዋል። ህፃናት፣ ነፍሰ ጡሮችና አረጋውያን ያለ ርህራሄ በከባድ መሳሪያ ተጨፍጭፈዋል። ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። የሞቱትንና የቆሰሉትን ሰላማዊ ነዋሪዎች ቁጥር በትክክል ማወቅ አልተቻለም። ይህንን የጭካኔ ድርጊት የፈጸሙት በብሔር ተደራጅተው የቡድንና የነፍስ ወከፍ ከባድ መሳሪያ የታጠቁ ዘረኞች እንደሆኑ የአይን ምስክሮች በአደባባይ ወጥተው እንባ እየተናነቃቸው መስክረዋል። ኢትዮጵያ ሀገረ እምነት ነች። ሶስቱም ታላላቅ ሃይማኖቶች ኦሪታውያን፣ ክርስቲያኖችና ሙስሊሞች ከአንድ መሰረት የወጡ ናቸው። ሁሉም የአብርሃምን አምላክ ያመልካሉ። ጸሎታቸውንም የሚጀምሩት አምላከ አብርሃም በማለት ነው። መሰረታቸው አንድ በመሆኑ የጋርዮሽ ሃይማኖቶቻቸውን በጋራ ሀገራቸው ተስማምተው እያመለኩ ይኖራሉ። በየግል እምነታቸው ጣልቃ ሊገባባቸው የሚሻውንም በጋራ ሲከላከሉት ቆይተዋል። ይኸው እውነታ ኢትዮጵያን የአማኞች ሀገር ተብላ እንድትጠራ አድርጓታል። እምነታቸውን በነፃ ለማምለክ ባለመቻላቸው ምክንያት ወደ ኢትዮጵያ የተሰደዱትን ባዕዳንንም ሀገሪቱ የፍቅር እጆቿን ዘርግታ በሰላም እንዲኖሩ አድርጋለች። ኢትዮጵያ እጆቿን ወደ እግዚአብሔር እየዘረጋች መኖሯ ብቻ ሳይሆን የእምነት ነጻነታቸውን ለተገፈፉ ባዕዳን ስደተኞችም ጭምር የፍቅር እጆቿን እየዘረጋች የምትቀበል ሀገር ነበረች። አሁን ያ ሁሉ ቀርቶ ዛሬ የራሷ ዜጎች ከአጽናፍ እስከ አጽናፍ ተሰደዋል። የዚህ ዋና ምክንያቱ በተወለዱበት ባደጉበትና አባትና አያት ቅድመ አያቶቻቸውንና ዘመድ አዝማዶቻቸውን ኖረው ባለፉበት ሀገራቸው በሰላም ለመኖር ባለመቻላቸው ነው። ባለፈው ሳምንት በሰሜን ሸዋ የሚኖሩትን የኦርቶዶክስ ተዋሕዶ እምነት ተከታዮችን በረቀቀ ተንኮል ኢህአዲጋዊ የብሔር ነፍጠኞች በጭካኔ አጥፍተዋቸዋል። ለቆሰሉት ጉዳተኞችም አስቸኳይ የሕክምና እርዳታ ሊያገኙ ባለመቻላቸው ብዙዎች ሕይወታቸው ሊተርፍ አልቻለም። አገዛዙ ሊያድናቸው ይቅርና ጩኸታቸውን እንኳን ለመስማት አልሞከረም። ይህ ሀቅ የሚያረጋግጠው ስልጣን ላይ የተቀመጠው ቡድን የጠባቦች ወንጀል ጠንሳሽም ተካፋይም አካሄድም መሆኑን ነው። የተጠቂዎቹን ዋይታና ለቅሶ ሰምቶ የተጠቂዎቹን እንባ የሚያብስ ኃይል አልተገኘም። የኤፍራታ ገደም፣ ኤፌሶን፣ ማጀቴ፣ ሰሚሴና ቆሬ ሜዳ አሰቃቂ ጥቃት ተፈጽሞበታል። በቆሬ ሜዳ ያለው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሏል። ንዋየ ቅድሳቱ፣ ቅርሳ ቅርሶችና አልባሳት ተመዝብረዋል። ይህንን ሁሉ ድርጊት የፈጸመውና ያስፈጸመው የኦነግ ታጣቂ ኃይል እንደሆነ ጥቃቱ የተፈጸመባቸው ነዋሪዎች የሐዘን እንባ እየተነቃቸው ተናግረዋል። ጀግራው የሰሜን ሸዋ ክፍለ ሀገር ህዝብ ወራሪው የጣሊያን ፋሽስት ጦር በድል አይነት ግፍ ደርሶበታል። ውርደትንና ጥቃትን እንደ ሞት የሚቆጥረው ያ ጀግና ህዝብ በገዛ ወገኖቹ በኦነግ ታጣቂዎች ተጠቅቷል፣ ተገሏል። ታርሶም ተሸምቶም ተከፍቶም ተገፍቶም ተባሮም ተሰዶም ለምኑም ተዋርዶም ይበላል እንጀራ ጥቃት ነው አዋራጅ የሞት ባልንጀራ እያለ ያንጎራጉራል። ዛሬ የሰሜን ሸዋ ህዝብ ዛሬ ይህ አስተቃቂ ጥፋት የደረሰበት የሰሜን ሸዋ አካባቢ ነዋሪ በኢጣሊያ ወረራ ዘመን እንኳን የጠላት ጦር ሊደፍረው እንዳልቻለ ታሪክ መዝግቦለታል። በርካታ ስመጥር አርበኞችን ያፈራ የኢትዮጵያ እንብርት ነው። ለአብነት ያህል ጥቂቶቹን መዝግቦ ማለፍ ያስፈልጋል። ኃይለ ማርያም ማሞ፣ አበበ አረጋይ፣ መስፍን ስነሺ፣ ተሰማር ገጤ፣ ሸዋረጀት ገድሊና ሌሎችም የበቀሉበት አካባቢ ነበር። ብዙ የኢትዮጵያ ሊቃውንት፣ ደራሲያን፣ የሃይማኖት አባቶችና መሪዎች፣ መነኮሳት፣ የቅኔና የዜማ የትርጉም የዘማሪና የፍልስፍና ተመራማሪዎችን ያፈራ ክፍለ ሀገር ነበር። ሰሜን ሸዋ አያሌ ስመጥር የሀገር መሪዎችንም አፍርቷል። ተተኪው ትውልድ የነዚህ ሰማዕታት ወላጆቻችን አጽም እሾክ ሆኖ እንዳይወጋው አንድ ቁም ነገር መስራት ይጠበቅበታል። ዘረኞች የሚፈጽሙበትን የግፍ ግፍ ታግሎ በማስወገድ ሀገሩንና ራሱን ነጻ ማውጣት አለበት። ራሱን በራሱ ነጻ ያላወጣ ትውልድ ለሚቀጥለው የባርነት ዘመን ራሱን ያዘጋጀ መሆኑን ሊገነዘበው ይገባል። ከኢሃዴግ አገዛዝ የነጻነት ምጽዋት ሊጠብቅ አይገባውም። ነጻነት የሚገኘው ከቀማኞች የተጠነጠቀ እንጂ በምጽዋት አይደለም። መስዋዕትነት የሚገኝ ነጻነት ሁሉ ዋስትና ሊያገኝ የሚችለው ግን ህዝብ በዲሞክራሲያዊ ስርዓት የህግ የበላይነትን አረጋግጦ ራሱን ማስተዳደር ሲችል ብቻ ነው። በመሆኑም የኢትዮጵያ ህዝብ ዘረኛውን አገዛዝ ካስወገደም በኋላ የዲሞክራሲ ስርዓትን ለመገንባት ከባድ ተግባር እንደሚጠብቀው ያውቃል። የሽግግር ሂደትም ያለው ለዚህ ነው። የአሁኑ ቀዳሚ ተግባር ግን ሀገሩን ከጥፋት ማዳን የቅድሚያ መሆኑን ተረድቶ ትኩረቱም ጥረቱም አቅሙም ርብርቡም ሆነ አላማው እንደሆነም ተገንዝቦታል። ለወያኔ ኢህአዴግ ኢትዮጵያን ማጥፋት ማለት መሬቷን መቆራረጥ፣ ህዝቧን መከፋፈል፣ ዳር ድንበሯን ማስደፈር፣ ትውልድን ማስተናቀል፣ ሀብት ንብረትን መዝረፍ ብቻ አይደለም። የኢትዮጵያን የቆየ ታሪክና ቅርስ፣ ባህልንና ወግን፣ ስነ ምግባርና እሴትን፣ ሃይማኖታዊ ተቋማትን ሁሉ እንዳልነበሩ አድርጎ ማፋለስና ማውደምንም ሁሉ የሚያጠቃልል ስትራቴጂያዊ ዘላቂ እይታም ጭምር ማለት ነው። ሀገርን ማጥፋት ማለት ቤት ማቃጠል፣ ሀብት ንብረት መዝረፍ፣ ህዝብ ትውልድ መመተር፣ ቤተሰብ ማፍለስም ብቻ አይደለም። ኢትዮጵያዊ ስነ ልቦና እንዳልነበር አድርጎ ማውደምም ጭምር ነው። ፍርሃትን፣ አንገት መድፋትን፣ ተሽቆጥቁጦ መገዛትን፣ አዲሱ ትውልድ በርካሽና አልባሌ ባል እንዲዘፈቅ ማድረግንም ሁሉ ያጠቃልላል። የሁሉም ጥፋቶች ማጠቃለያ የሃይማኖት ተቋማትንና የእምነቱን ተከታዮች ማጥፋትና እንዳያንሰራሩ ማድረግ ነው። ሰሞኑን በሰሜን ሸዋ የተፈጸመው አስተቃቂ ጌዲዮ፣ ቡራዮ፣ ለገጣፎ፣ ደምቢዶሎ ወዘተ የተፈጸመው ወንጀል ኢትዮጵያን ለማጥፋት ከሚካሄደው እቅድ ጋር የተያያዘ ጭምር መሆኑን መረዳት ይገባል። ፍየል በግርግር እንደተባለው እየሆነ የመጣ ሁኔታ ይታያልና ጥቃቅን አንሮ ያላቸው ቡድኖች ሀገራቸውን ደፍረው አስደፍረዋታል። ሀገርን መድፈር እፍረት እንጂ ጀግንነት አይደለም። አፍረተ ቢሶች የአፍረት ነጠላ ስለሚከናነቡ አፍረታቸውን ለመደበቅ ይመቻቸዋል። ጀግና ግን ህዝቡን አይንቅም፣ ያከብራል እንጂ። ጀግና ትውልድ ወገኑን ይወዳል፣ ያፈቅራል። አስፈላጊ ሆኖ ካገኘውም ይሰዋለታል እንጂ አዋርዶ ለአዋራጅ አይሰጠውም። በውስጥም ሆነ ከሀገር ውጭ የሚኖር ኢትዮጵያዊ ሁሉ አንገቱን አቅንቶ ኮርቶና ተከብሮ መኖር ከፈለገ መጀመሪያ የሀገሩን ሉዓላዊነትና የህዝቧንም አንድነት ጠብቆና አክብሮ መገኘት አለበት። ኢትዮጵያ ውስጥ የሚከናወነውን የህዝብ ጥቃትና ውርደት ማስቆም አለበት። ይቆም የሚችለው በመንግስት አዋጅና ነጋሪ ጋዜጣ አይደለም በህዝብ አመጽ በሚመጣ ዲሞክራሲያዊ ፍራስ ብቻ እንጂ የፍራስ ለውጥ መምጣት አለበት ብሎ የሚፈልግ ሁሉ ፍላጎቱ እውን እንዲሆን ለተግባራዊነቱ ቆርጦ መነሳት አለበት ሌላ ወለም ዘለም የሚባል ተሊጥ የለም ቆርጦ የተነሳ ህዝባዊ ወገን ሁለት ምርጫዎች አሉት አንደኛው ሁሉም ቆርጦ በመነሳት ራሱን ከውርደት ሀገርንም ከጥፋት ማዳን የዜግነት ግዴታ መሆኑን ማወቅ አለበት ቋሚ ዘለቄታ መፍትሄው ሀገርን ማዳን እንጂ ሌላ ሊሆን አይችልም የመፍትሄው ቁልፍ የፍራስ ለውጥ ብቻ ነው የፍራስ ለውጥና መሰረታዊ ለውጥ ተለያይተው የሚታዩ አይሆኑም አሁን የሚታየው በውልሽልሽ የታጀበ የጥግንግን የይስሙላ ለውጥ ነው አጥፊና ጠፊ የተፋጠጡበት ዘራፊ የሚሸሽበት ወንጀለኞች ያደፈጡበት ከየት ተነስቶ ወዴት እንደሚሄድ ቢደቁም ራሳቸውን ያጋለጡበት ያካሄዱ ቀደም ተከተል የተዘበራረቀበት በአዲስ ትልቻ አሮጌ ማር ለመክተት የሚደረደርበት ነው የኃይል ሚዛኑ የተዛባበት ብቻም ሳይሆን አስተላለፉም ቅጥ ያጣበት የተስፋው ጭላንጭል የደበዘዘበት መሆኑን ህዝቡ ከተረዳው ቆይቷል በማር የተለወሰ ፕሮፓጋንዳ ማስተማትን ተፈራራቂ መሪዎች ሞክረው ህዝቡን ሊያሳልሉት አልቻሉም የምንወደውና የሚወደን ህዝባችን የተባለው ድለላ ሰንቶ ካሳለፈ በኋላ ጠርሙስ ሰባሪ መጥቶ ያዙኝ ልቀቁኝ የሚል ፈሪና ፈርጣጭ ተተክቶ በሚያሳፍር ሁኔታ ሀገርን ለካዲዎች አሽረክቦ መሸሹን ህዝባችን ታዝቧል ወያኔ ማንነቱን ድብቅ አልነበረም ፈሪዎች ጭካኔን ያበዛሉ በጭካኔያቸው ህዝቡን ጨርሰው በመጨረሻ አልሆን ሲላቸው ህዝቡን ለሌላ ጨካኝ አስረክበው ይሸሻሉ በአሁን ወቅት በየቦታው ውርውር የሚሉት ዘረኞችን በበኩላቸው በብሔር ነጻነትም የትጥቅ ማስፈታት ፕሮፓጋንዳ ተጠቅመው ምን ያህል ጥፋት እንዳስከተሉ ታሪክ መዝግቦታል በአሁኑ ሰዓት ውሃ ያልነካው ንፋስ ያልዳሰሰው ፀሐይ ያልሞቀው የማርቅ ፕሮፓጋንዳ እየተሰማ ነው ሁሉም ሲደመር ዶሮን ሲያታልሏት በመጫኛ ጣሏት ከሚለው ተረት አላለፈም አሁን ስልጣን የጨበጠው ቡድን የድብብቆሽ ጨዋታው ተጋልጧል የኢትዮጵያ ህዝብ ለሚጠይቀው መሰረታዊ ጥያቄ ምላሽ ለመስጠት ለጥቂት ሰኮንድ አስቦት አልነበረም ኢትዮጵያዊ ይዘትና እቅድም የለውም የወቅቱ ባለስልጣኖች የህዝቡን ማንነትና መስተጋብር በቅጡ ካለመረዳታቸው የተነሳ የለብለብ ፖለቲካን በታዋቂው ደብልቂው በውቂው ደብልቂው አካሄድ ለማስተናገድ እየሞከሩ እንደሆነ በግልጽ ይታያል መደመር የሚባለው ፈሊጥ ለሂሳብ አስተምሮ እንጂ ለፖለቲካው ጉልጓሎ የቱንም ያህል እንደማይፈይድ የብዙዎች መነጋገሪያ ሆኖ ቀርቷል ይህ አካሄድ ለማንም ለምን አይጠቅምም ለሀገርና ህዝብ ዘላቂ ጥቅም ከታሰበ የሚከተሉት አበይት ተግባራት መካሄድ አለባቸው ብሎ ህዝቡ ያምናል ይጠይቃልም አንደኛ አሁን በህዝብ ጫንቃ ላይ የወደቀው ህገ መንግስት ታግዶ ፓርላማውም ሊበተን ይገባል ሁለተኛ ሁሉንም ክፍሎች ያሳተፈ የሽግግር ሂደት መጀመር አለበት ሀገሪቱን በጊዜያዊነት የሚያስተዳድር አካል ተግባሩ ተልእኮውና በስልጣን የሚቆይበት ዘመን በአብዛኛው ስምምነትና በህዝብ ይሁንታ ተወስኖ ወደ ስራ መግባት አለበት ሶስተኛ በዘላቂነት ዲሞክራሲያዊ ፍራስን ሊያሰፍን የሚያስችል የዲሞክራሲያዊ መድረክ ነጻ ሆኖ መንቀሳቀስ አለበት አራተኛ የሀገሪቱን ዳር ድንበር ሉዓላዊነት የህዝቡን ሰላምና ደህንነት የሚጠብቅ የመከላከያ ሰራዊት የፖሊስና የጸጥታ አካላት በጊዜያዊ የሽግግር ተቋም ስር ሆነው ግዳጃቸውን ያከናውናሉ አምስተኛ በሙያው የተካኑ ምሁራንና ያካተተና ከልዩ ልዩ የህብረተሰብ ክፍሎች በህዝብ የተመረጡ ወኪሎችን ያቀፈ የህግ መንግስት አርቃቂ ጉባኤ ተመስርቶ ተግባሩን እንዲያከናውን ያደርጋል ረቂቅ ህገ መንግስት ለህዝብ ቀርቦ በመላው ህዝብ ይሁንታን በማግኘት በህዝብ ድምጽ ይጸድቃል ስድስተኛ ሁሉም የፖለቲካ ድርጅቶች በነጻ ተወዳድረው አብላጫ ድምጽ ያገኘው ፓርቲ በረቀቀው ህገ መንግስት ውሳኔ መሰረት ሀገርን የማስተዳደር ኃላፊነት ይረከባል ስድስተኛ ከአንድ እስከ ስድስት ተራ ቁጥሮች የተመዘገቡት ተግባራት በሽግግሩ ወቅት የሚከናወኑ ሆነው የሽግግሩ ሂደት ስራውን ፈጽሞ ይስተናበታል። ከላይ የተዘረዘሩት መሰረታዊ ጉዳዮች ሳይከናወኑ አሁን ኢሃዴግ ነገ ምርጫ ይደረጋል የሚለው ቃል የልጆች ጨዋታ ከመሆን ያለፈ እርባና የለውም። ሙጃውንና አረሙን ሳይያስወግዱ ዘር እንደመጥራት ይቆጠራል። አለባብሰው ቢያርሱ ባረም ይመለሱ ከመሆን ያለፈ ፋይዳ አያስገኝም። አካሄዱም ሀገሪቱን እንደገና ወደ አላስፈላጊ አዙሪት ቀውስና ደም መፋሰስ የሚከታት ነው የሚሆነው። የዙሪያ ጥምጥም ፖለቲካ እስካሁን ድረስ የተካሄደበት ጉዞ ነበር። አላዋጣም። ስህተት ነበር። ከስህተት የማይማር ህብረተሰብ ደግሞ ራሱን እየረገመ ከመኖር በቀር መፍትሄን አያመጣም። የጥንት መሪዎች የጦርነትም ሆነ የሰላም ጥሪ ሲያስተላልፉ አዋጅ አዋጅ ስማ ስማ ካልሰማ መስሚያ ይንሳስ ይሉ ነበር ይባላል። ዛሬ ደግሞ የኢትዮጵያ ህዝብ ልብ ያለው ልብ ይበል ልብ የሌለው ግን ልብ ይግዛ እያለ እርስ በርሱ እየተጠራራ ይገኛል። ይህስ ያጋንንት በረት የከፈቱበትን አስተናብቶ በሰላምና በአንድነት የነጻነት ኑሮን የሚመራበትን እድል ራሱ ይወስናል። በየጊዜው ሳይፈልጋቸውና ሳይጠራቸው እየመጡ እኛ ብቻ እናውቅልሃለን ከሚሉት አምባገነኖች ይገላገላል። ይህ ደግሞ ምኞት ሳይሆን ባልተቋረጠ የትግል አመጽ የሚመጣ ነው። ኢትዮጵያ ለዘላለም ትኖራለች።
ያሰብከው እስኪሆን ሰባት ጊዜ ምለው በመቶ የሚከዱ ሳጥናኤልን በጥፍ አልፎም ያስከነዱ በባዕዳን መልመል ኮርማ እየተነዱ ወዳንተ መጥተዋል መስረቅ የለመዱ ከውጭ ገብተዋል እነ መጫል ብሴ ባጠቃላይ ወገን ሳትል ሼህ መነኩሴ ገበሬ ተማሪ ነጋዴ ሸማኔ አገርህን ጠብቅ አደራ ወገኔ። እነሆ ዳምላኩ እነፍረት አያውቄ በቃን የማይሉት እነኪስ አውልቄ አምና በአደባባይ ብርጭቆ ሲያጋጩ የታዩበትን ልብስ ውስኪ እየተራጩ ሳይቀይሩት እንኳ ምንም ሳይለውጡ የላዩን ወደ ታች እያገላበጡ ዳግመኛ ዘንድሮም ይኸውና መጡ ብዙ ለሚከፈል ትግልህን ሊሸጡ። ካንድ ጌታ ሌላ እያፈራረቁ ትላንት እንዳረጉት ትግልህን ሊሰርቁ ከቤትህ ውስጥ ሆነው ነው እያሸመቁ። በባዕዳን ምልምል በሲአይኤ መንጋ በተደገሰልህ የቀልበስ አደጋ ቀበቶ እንዳትፈታ እንዳትዘናጋ ያሰብከው እስኪሆን ላለምከው ተዋጋ እስኪሳካ ዓላማህ በጽናት ተዋጋ።
ታሪክ ረከሰ ዛባ
የማክሰን ፋል